የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19፣ 22 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
የመጨረሻዋ ደቂቃ።
የምን ፈረሰኛ ነው እንዲሽምጥ ሚጋለበው?
መርዶ ነጋሪ ነው።
የምን መርዶ?
አሁን ይመጣልኛል ብለህ የምትጠብቀው የገብርዬ መርዶ ነው። ከጠላት ሰራዊት መሃከል ገብቶ የጠላትን አንገት በጎራዴ እንደጎመን እየቀነጠሰ ሲያዋጋ ሲጥሉሎ ገብርዬ ለሰናድር ጥይት ግንባሩን ሰጥቶ ወደቀ።
አለቀ?
አዎ አለቀ።
በቃ ይሄው ነው። እንዴ ነው እኔና ገብርዬ ምን ላያየው?
አሁን ቲያትሩን አየን።
ታሪካዊውን የቴዎድሮስ ራይን በአሜሪካ የቲያትር መድረኮች
ወደ ቲያትር አዳራሹ ለጎረፈው ቁጥሩ የበዛ ሕዝብ የተዘጋጀው አዳራሽ ባለመብቃቱ
ብዙዎችም ያሰቡት ሳይሳካ ለመመለስ የተገደዱበትን
በቀደመው ፕሮግራሞቻችን ያስተዋወቅናቸው የአዲስ አበባው ብሔራዊ ቲያትርና ሌሎች ታዋቂ ቲያትር ቤቶች ተዋናዮች
በመድረክና በፊልም ስራዎቻቸው ጭምር የምናውቃቸው
በዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ብለው
አሁን የቴዎድሮስ ራይን ያሳዩበትን መድረክ ተከታትለን በቃላችንም መሰረት መልሰን ጋብዘን አወያይተናል።
ባለፈው ሳምንት ከዚህ ዓለም በሞት የተለየውን እውቁን ሙዚቀኛ የሳክሲፎኑን ንጉሥ ጌታቸው መኩሪያን ሕይወትና ሥራ የምንዘከርበት ቅንብር
የኢትዮጵያ ቅኝቶች በጣም ያልተነኩ ያልተበረዙ ከያሬድ ጀምሮ እንግዲህ ረዥም ዓመት የተጠቀምንበት ቅኝት ነው። ይሄ እንግዲህ ብዙ ምርምርና ከፍተኛ ደረጃ መሄድ ሲገባን በሀገራችን ብዙ ነገር አልተሰራበትም። ይህ ማርኳቸው እነዚህ ሰዎች ወደዚህ ቅኝትና የጋሽ ጌታቸውን አጫዋት በጣም ጥልቅ መሆኑን አውቀው ለማጥናትና አብሮ ለመስራት በዛም ታሪክ ለመስራት ሙከራ አድርገዋል።
ጌታቸው መኩሪያ በእውነቱ ሳክስፎንን እንደ ዘፋኝ ማይክሮፎን ይዞ እንደሚዘፍን ዘፋኝ እንደዛ ነው የሚጠቀምበት። በእውነት በሙዚቃ ሲስቴም የሚጫወት እኮ አይመስልም ነበር።
የንጉሴ አክሊሉ መስኮት
ሌሎች ዝግጅቶችም አሉን።
ከእሁድ ሚያዝያ 2 2008 ዓ ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ንጉሱ ታምሬ ነው።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ዘሎ በሳምንቱ
የሰዓቱን የዓለም ዜና እናስቀድም።
ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሶማሊያ ውስጥ ባለፈው ዓመት መኪናቸው ላይ ባጠመዱት ቦምብ አንድ ጋዜጠኛን የገደሉ ሁለት የጽንፈኛው የአልሸባብ አባላት ትናንት ቅዳሜ መረሸናቸውን እማኞችና ባለስልጣናት ገለጹ። በቅርቡ በጦር ፍርድ ቤት የተበየነባቸው ሐሰን ኑር አሊ የሚባለው የ37 ዓመቱና አብዲራዛቅ ባሮ የ28 ዓመት ሰው ነው። ሞቃዲሾ ውስጥ ነው ቅጣት የተፈጸመባቸው ሁለቱ ሰዎች። እርምጃው የተወሰደባቸው ሂንዲዮ ሞሐመድ የተባለችውና የራዲዮ ሞቃዲሾ እንዲሁም የብሔራዊ ቴሌቪዥኑ ጣቢያ ሰራተኛ የነበረችው ጋዜጠኛ መኪናዋ ላይ ቦምብ አፈንድተው በመግደላቸው መሆኑ ታውቋል። የጅቡቲ ተቃዋሚ መሪዎች የፕሬዝደንታዊ ምርጫውን ውጤት ተጭበርብረዋል ብለው ውድቅ አደረጉት። የምርጫ ኮሚሽኑ ግን ሐሰት ነው ብሎ ተሟግቷል። አርብ ዕለት በተካሄደው ምርጫ ፕሬዚደንት ኢስማኤል ጌሌ 87 ከመቶውን ድምፅ አግኝተው አሸንፈዋል ሲል ገዢው ፓርቲ ትናንት ቅዳሜ አውጇል። ነጻው ተወዳዳሪ ሞሐመድ ሙሴ ቱርቱር ድምፁ ተሰርቋል፣ ውጤቱም ሐሰት ነው፣ አልቀበልም ብለዋል። ሌላው ነጻ ተወዳዳሪ አብድራህማን ጃማም ህዝቡ ድምፁ ታፍኗል፣ ይታፈናል ብዬ አስጠንቅቄ ነበር፣ ይኸው ደረሰ ማለታቸው ተጠቅሷል። ተቃዋሚዎች በሚቀጥሉት ቀናት የጋራ መግለጫ እናወጣለን፣ የተቃውሞ ሰልፍም እንጠራለን ማለታቸው ተሰምቷል። ሱዳን በጦርነት በተመሳቀለው ዳርፉር ግዛቷ የወደፊት እጣ ለመወሰን በሚቀጥለው ሳምንት የምታካሂደው ቁልፍ ውሳኔ አስመልክቶ ብርቱ ስጋት ያልደረበት መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታወቀ። ከነገ ሚያዝያ 11 እስከ 13 የሚካሄደው ምርጫ የተጠራው የክልሉ አምስት ክፍላተ ሀገር አንድ ላይ ይዋሃዱ ወይስ እንዳሉ ይቆዩ በሚለው ላይ ለመወሰን ሲሆን ከካርቱም መንግስት የተሻለ የራስ ገዝ አስተዳደር የሚጠይቁት ሽምቅ ተዋጊዎች ለረጅም ጊዜ ይህንን ሲፈልጉ የቆዩ መሆኑ ይታወሳል። ጃፓን ውስጥ የተሰባሰቡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪን ጨምሮ ሌሎች የጂ7 ቡድን ሚኒስትሮች በዛሬ ጉባኤያቸው በዓለም አቀፍ ጸጥታ፣ በስደተኞች ቀውስ እና በፖለቲካዊ አለመረጋጋት ዙሪያ አትኩረው ውይይት ሲያደርጉ ውለዋል። በመጨረሻም ባለፈው ህዳር ፈረንሳይ ፓሪስ ውስጥ ጥቃቶች ያደረሰው የሽብር ህዋስ እዚያው ፈረንሳይ ውስጥ እንደገና ጥቃት ለማድረስ ሲያቅድ ቆይቶ ሐሳቡን ቀይሮ ብራሰልስ ላይ ጥቃቱን ማድረሱን የቤልጅየም አቃቢ ህጎች ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
እሺ፣ ቀደም ያልካትን አዲስ ይይ
ናፍቆት ፈገግ ያልኩኝ ለታ ደስ ያለኝ እንደሆነ አትምጪ ቅሪብኝ በፊደል ሰከር እንዳትበጠብጪኝ ፈገግ ያልሽም ጊዜ ደስ ያለሽ እንደሆን ግድ የለም ራቂኝ እንዴት አዝናለሁኝ ወይንና ሙዚቃ ሕይወት ነው ብለሽኝ አሁን ግን ብቅ በይ ተስፋዬ ተሟጦ አዘን ሰንቅ ያለው ያምራሉ ካልሻቸው ካይኖቼ ኮረጆ እንባ ቋጥር ያለው ብቅ በይ ግድ የለም አይኖቼ ካየሁሽ አንድ ቀን አልፎኛል ናፍቆትሽ ጎድቶኛል ጠረንሽ አምሮኛል ፍቅር በእኛ ቀንቶ እኛ ፍቅር ሆነን ፍቅር አይደለሁም ፍቅር እስከሚለን እኔና ናፍቆቴ እንጠብቅሻለን ትተሽኝ ስትሄጂ ጥለሽኝ ስትሄጂ ከአትክልቶች ስፍራ አበቦች ካሉበት ሱፍ አበባ ሆንኩኝ ሾህ የበዛበት ትተሽኝ ስትሄጂ እረኞች ካሉበት ከከብቶች አውድማ ዋሽንቶን የቀረው ሲቃ የበዛበት የትዝታ ዜማ እባክሽ እቴጌ ወዳጅ ሆይ ነይ ብቅ በይ ግድ የለም ሁሉም ያንቺ ሆኗል የኔ የምለው የለም ፍቅርን ረግጨው ቅናት አሳይቼው ፍቅር እኔን አምኖኝ ተበለጥኩኝ ብሎኝ የእንባዬን አበባ ከዓይኔ ጫፍ ቀንጥሼ በጸብ በክርክር በንዴት ለውሼ ናፍቆትን የሚያህል ውበት እየታየ ፍቅር የምንለው እየተሰቃየ እምባዬን ልሰጥሽ መዳፌ ላይ ይዤው አትወደኝም ብለሽ መጥፋትሽ ለምንድ ነው ወዳጄ ሆይ ነይ ብቅ በይ ግድ የለም ሁሉም ያንቺ ሆኗል የኔ የምለው የለም እንኳን በዚህ ምድር ሰማይ ምድር አልፎ በምትመጣው ዓለም እኛን በሚመስሉ በፍቅረኞች ገዳም ሰማይ ብራና ላይ እኔ ግጥም ሳይኖር ከኮከብ ዋንጫ ላይ ወይናችን ቢጨመር እንኳን በመጎንጨት በመርጨት ቢሰከር ላንቺ ያልነገርኩሽ አለኝ ታላቅ ምስጢር ላንቺ ያልነገርኩሽ ይሄ ታላቅ ነገር ናፍቆትሽ ጎድቶኛል ጠረንሽ አምሮኛል በዓይኖቼ ካየሁሽ አንድ ቀን አልፎኛል ፍቅርን ያህል ነገር ናፍቆት ከረገጠው ደስታ ምናችን ነው ሳቅስ ምን ሊባል ነው ይልቅ በእኔ ግጥም በድምፅሽ ቅላጼ ቃላችን አንድ አርገን ድምፅሽን ከድምፄ ብርጭቆ እያጋጨን ዓለምን እንትፋት ደስታን እናስክራት ምክንያቱም ነናቺ ማለት በደስታችን ጊዜ እኛ ሳቅ ሳንሆን በሳቃችን ምክንያት የሚፈስን ባነን። አሰረ ንጉስ ታኑን አጭሶ ስቶን ረጭቶ ምንጣፉን አንጥፎ አልጋውን ዘርግቶ ያንቺ ንጹህ ፍቅር ከጎዳና ቆሟል። ወዳጄ ሆይ ነይ እንኳንስ መኝታሽ ህልምሽ ተዘጋጅቷል።
ባይኖቼ ካየውሽ አንድ ቀን አልፎኛል፣ ናፍቆትሽ ጎርቶኛል፣ ጠረንሽ አምሮኛል።
ፍቅር በእኛ ቀንቶ እኛ ፍቅር ሆነን ፍቅር አይደለሁም ፍቅር እስከሚለን እኔና ናፍቆቴ እንጠብቅሻለን።
እባክሽ እቴጌ ወዳጄ ሆይ ነይ ብቅ በይ፣ ግድ የለም ሁሉም ያንቺ ሆኗል፣ የኔ የምለው የለም።
ናፍቆት በተሰኘችው የገጣሚ ኤፍሬም ስዩም የብርሃን ክንፎች የግጥም ሲዲ ያገኘናትን የሳምንቷን ምርጥ ግጥም ነበር ያሰማናችሁ። የእሁድ ሚያዝያ 2 2008 ዓ.ም የራዲዮ መጽሔት ፕሮግራማችን መግቢያ ያደረግናት።
አዎ ፕሮግራማችን ተጀምሯል። ኤፍሬምንም እናመሰግናለን።
አፋር በማዲንጎ
ፈረሰኛ ነው እንዲሽምጥም ይጋለበው።
መርዶ ነጋሪ ነው።
የምን መርዶ?
አሁን ይመጣልኛል ብለህ የምትጠብቀው የገብርዬ መርዶ ነው። ከጠላት ሰራዊት መካከል ገብቶ የጠላትን አንገት በጎራዴ እንደ ጎመን እየቀነጠሰ ሲያዋጋ ሲጥሉሎ ገብርዬ ለሰናድር ጥይት ግንባሩን ሰጥቶ
ወደቀ።
አዎ አለቀ።
በዋሽንግተን የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ያሉትንና
ቴዎድሮስ ራይን እስካሁን በዋሽንግተን ዲሲና በኒው ጀርሲ ከተሞች ያሳዩትን ተዋናዮችና ትዕይንት ተከታተልን።
ከዚያ በፊት ግን ተመልካቾቻቸው ምን ይላሉ?
ፈለም አባላለሁኝ። ገና ከመጀመሩ በፊት ኢትዮጵያ በመትባለው ባደኩበት ሀገር የነበረውን መንፈሳዊ ወቅት ያገሩን ሁኔታ ልክ እንደ ስዕል ያስቀመጠችው ሴቷ ያቀራራ በመሃል ስትመጣ በቃ ራሴን መቆጣጠር በሚያቀተኝ መንገድ ነው የተሰማኝ። ባይንም መቆጣጠር አልቻልኩኝም። በቃ ኢትዮጵያ ሲባል ያው ሁልጊዜም በኢትዮጵያዊነቴ ማምን ሰው ስለሆንኩኝ መጀመሪያ ኢትዮጵያዊነቴን ነው የምናገረው ማምንበትም ማንነቴንም የምገልጽበት። በቤት ውስጥ ያሳደጉን የኢትዮጵያዊነት ስሜት ስለነበረ በኢትዮጵያዊነት ነው እንጂ በእናት በአባቴ አገር ወይም ዘር በሚባለው ነገር ምንም ሂጄም አላውቅም። እና ብዙ ትዝታ እና የጋለ የፍቅር ስሜት ለኢትዮጵያ ያለኝ እንደዛ አይነት ስሜት ነው የተሰማኝ። በአሁኑ ከማየው ከምሰማው ጋር ሳወዳድረው ስሜትን በጣም ነው የቀሰቀሰው እንዳዝንም ያደረገኝ።
ቲያትሩ ታሪካዊ መሆኑ ያን ስሜት በጥልቅ መንፈስ እንደቀሰቀሰበት እንባ እንደተናነቀበት ተመልክቻለሁ። እስኪ ይንገሩን ድማጮች ከርሶ ሁኔታ ጋር እንዲያገናዝቡ እርሶ ከአገሮ ከኢትዮጵያ ከወጡ ምን ያህል ጊዜ ቆዩ?
ከ40 አመት በላይ ይሆነኛል ከወጣሁኝ። እና በርግጥ ቤተሰብም እዛ ስላለ የተመላለስኩባቸውም ጊዜዎች አሉ። ደርግ ከመውደቁ በፊት ነበር መጀመሪያ ጊዜ የተመለስኩት። ከዛም በኋላ ተመላልሻለሁ አንድ 5-6 የሚሆን። እኔ የማውቀው ኢትዮጵያ በዘር በምን የሚለው መከፋፈል በፍጹም ሊዋጥልኝ የማይችል ልረዳው የማይችል አይነት ነው የሆነብኝ። ሰውም በእንደዛ የመከፋፈል እና እንደዛ አይነት መንፈስ በወጣቱም ላይ ያለው ልጅ ሆኜ ወጣት ሆኜ የሚሰማኝን ስሜት የሚያስተጋባ ወጣትም ባለማየቴ ያ ስሜት እስካሁንም ያንገበግበኛል።
ቅርብ ጊዜስ የኢትዮጵያ ቲያትር አይተውስ ያውቃሉ ወይ?
ያለም እንዲሁ ዘመናዊ የሆነ ትርኢቶችን ነው እንጂ ታሪክን በሚመለከት የሀገራዊ ስሜትን የሚቀሰቅስብኝ አይነት ያየሁት የለም፣ አላጋጠመኝም። መቼ ነበረ ህዝብ ለህዝብ ለማሳየት የመጡ ጊዜ የባህል ጨዋታ የብሔረሰብ የዛን የመጡ ጊዜ ያነበረ የቴዎድሮስን ራዕይ እንዳየሁት ልክ አሁን እንደተሰማኝ አይነት ስሜት ከብዙ አመታት በኋላ የተሰማኝ ዛኔ ነው ለመጀመሪያ ጊዜ ባየሁበት ወቅት። በቃ እንዲሁ ባይን ሳላቋርጥ ነበረ ያየሁት እና የተመለከትኩት።
ግሩም። ወይዘሮ ዙፋን የቴዎድሮስ ራእይን በተመለከተ መነሻነት ነው ለኢትዮጵያ ያለውትን ፍቅር እንዲሁም የኢትዮጵያን ታሪክና እርሶም ያስታውሷትን ኢትዮጵያ ከዛሬ ወጋ ያነጻጸሩበትን ምናልባትም አድማጮች ያስታውሱ ይሆናል። እዚህ ተወልዶ ያደገ አማርኛ አቀላጥፎ የሚናገር ልጅ አለዎት፣ እንግዳችን ነበር በፕሮግራማችን። ኢትዮጵያ ከሚናገሩት ባልተናነሰ ግሩም የአማርኛ ተናጋሪ ብቻ ሳይሆን የኢትዮጵያን ታሪክ የሚከታተል ልጅ አለዎት። እሱን ጨምረን የኢትዮጵያ ፍቅሮን የሚመለከተው በሌላ ፕሮግራም እንመለከታለን።
አይ ቲንክ ለሀገሬ ፍቅር ያለኝን ዋና መግለጫ የሆነው ከኔ የበለጠ አማርኛና ታሪክ የሚያውቀው እንግዲህ ልጄ ነው። ምናልባት የኔ አስተዋጽኦ ለሱ የሀገርን መውደድ ኢትዮጵያን መውደድ የህዝቡን ማንም ከማንም ሳይለያይ ብሔር ሳይለያይ ሁሉንም ነገር አቅፎ ደግፎ ያለ ፍቅር እንግዲህ ከማሳየትና ታሪኩን ከመናገር ሌላ እኔ ብዙም ያረኩት አስተዋጽኦ አለ ብዬ አላስብም። ግን ለሀገሬ ለህዝቡ ያለኝን ፍቅሬን መግለጫ ነው ብዬ አምናለሁ። ልጄ ከዛ በላይ ምንም ልናገራችሁ
ትልቁ ነገር እሱ ይመስለኛል። ምናልባትም ከልጆ ጋራ የኢትዮጵያ ፍቅርና ይሄን የቆየ ከኢትዮጵያ ታሪክ ጋር የተሳሰረ ስሜቶን የሚመለከት በሌላ ፕሮግራም እንጋብዞታለን። ወይዘሮ ዙፋን ለማ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር ይስጥልኝ አሉላ።
ከቴዎድሮስ ራእይ ታዳሚዎች ድምጽ ነው ያሰማናችሁ።
አሁን ቃላችንን ጠብቀን ተዋናዮቹን መልሰን እናምጣ። የሚበልጡት ከብሔራዊ ቲያትር ያሉበት የቲያትር ቡድን ስቱዲያችን ይገኛል። ቲያትር ለማሳየት ይመስላል ዝግጅታችን። በድጋሚ ላስተዋውቅ፣ አረገወይን አሰፋ፣ ስራፌል ተካ፣ መለሰ ወልዱ፣ አለም ፀሐይ ወዳጆ፣ ቴድሮስ ተስፋዬ። እስከ አበበ ብንሄድ የሚመረጥ ይመስላል።
ተስፋዬ አበበ ብንል ይሻላል።
እንኳን ደህና መጣችሁ በድጋሚ።
እንኳን ደህና ቆያችሁ።
አዲሱ
ምን ይባላል?
የቴድሮስ ራዕይ አሜሪካ ድምፅ ራዲዮ ገብቷል። ከዋሽንግተን ዲሲ የቲያትር መድረኮች
ከ16ኛው መንገድ ወደ ኢንዲፔንደንስ እና 3ኛው መንገድ ቪኦኤ ስቱዲዮ ነው የምንገኘው። የቴዎድሮስ ራዕይን እዚሁ በአይንም ባይሆን በጆሮ ልናሳይ ነው ለአድማጮቻችን።
ደስታውን አንችልም።
እነዚህን የመድረኩን ቆዎች ባለፈው እዚህ ዲሲ ውስጥ ካየሁ በኋላ ድሮ የነበረ የቲያትር ፍቅሬን ጨምሬ ነው የመጣሁት። በዚህ አጋጣሚ አለም ፀሐይ ሁሌም የምትጥሪው የቲያትር አፍቃሪዎችን የቲያትር ጥማት ለማርካት ነውና በርቺ፣ ቀጥይ። ደሞ አሁን ያመጣሻቸው ወጣቶች ተዋንያን በጣም ድንቅና እኔም በግል መወዳቸው በየኢንተርኔቱም በትንሹም ያየኋቸው ናቸውና አሉላ፣
ቲያትሩ ሊጀመር ነው። ለራዲዮ መጽሔት እንዲሁም በዓለም ዙሪያ የአሜሪካ ድምፅ ራዲዮን ለሚከታተሉ አድማጮቻችን ከቲያትሩ አዳራሽ በር ላይ ነው ያለ ነው። በስራፌል የመግቢያ የማስታወሻ ድምጾችን ጀምር። ስራፌል ወደ ዘመቻው ወሰደን።
የምን ፈረሰኛ ነው እንዲህ ሽምጥም ይጋልበው?
መርዶ ነጋሪ ነው።
የምን መርዶ?
አሁን ይመጣልኛል ብለህ የምትጠብቀው የገብርዬ መርዶ ነው። ከጠላት ሰራዊት መካከል ገብቶ የጠላትን አንገት በጎራዴ እንደ ጎመን እየቀነጠሰ ሲያዋጋ ሲጥል ውሎ ገብርዬ ለሰናድር ጥይት ግንባሩን ሰጥቶ ወደቀ።
አለቀ?
አዎ አለቀ።
በቃ ይኸው ነው።
እንዲህ ነው እኔና ገብርዬ የምንለያየው? ገብርዬ እንዲህ ነው
ሲጥል ከዋለው ጠላት መሃል ገብርዬ አንተንም ጥሎ ወደቀ።
ያን ስሜት ለማግኘት ምናልባትም ቲያትሩን ያልተመለከቱ ተመልካቾችም ስሜቱን የሚጋሩት ይመስለኛል። የቴዎድሮስን የመጨረሻ ስሜት የሚነጥ ሰዓት የሚከስት ነው። አዲሱ ወደ ቲያትር ስሜታችን እንመለ።
መልካም። የገብርዬን መርዶ ካሳ ሲሰማ ያኔ ልክ የነበረኝ ስሜት ነው የመጣው። አሁን እሱም ደግሞ በጥሩ ስሜት ነው የተጫወተው።
ይሄ ሁለተኛ አጋጣሚያችን ነው። ከሀረገወይን በስተቀር አራታችሁ እዚህ ስቱዲያችን መጣችሁ። የዋሽንግተን ዲሲ ጉብኝታችሁን፣ አገባባችሁን፣ ያሳደረባችሁን ስሜት ተመልክተናል። ምናልባት ከሳምንታት በኋላ ስለሆነ አሁን የምንገናኘው ምን የተለየ ስሜት እንዳላችሁ ወደ ኋላ ላይ እንጋራለን። እስኪ እዚያ ቲያትር ቤቱ ደጅ ላይ እንቆይ። አለም ፀሐይ፣ ምናልባትም በዋሽንግተን ዲሲ የቲያትር ተመልካቾች ታሪክን ብለው ታይቶ የማይታወቅ የሚመስል አጋጣሚ ነው ያየ ነው። ሰዎች አዳራሽ ሞልቶ መመለስ ብቻ ሳይሆን እጅግ የተጋነነ ቁጥር ያለው ሕዝብ ውጭ ቆሞ መጠበቅ ነበረበት መግባትም ሳይችል። ምን አይነት ስሜት አሳደረብሽ?
መቼም የተመልካች መጉላላት የሚያስደስተኝ ባይሆንም ከ15 ዓመት ድካም በኋላ ይህን አይነት ቁጥሩ የበዛ አድናቂ መጥቶ ለትርኢት ያለው ፍቅርና አክብሮት አድጎ አይሎ ማየቴ በጣም አስደስቶኛል። በጣም በጣም። እና ከዛም ውጪ እንዳልከው ያልገባው ሳይቀር እንኳን የተመለከተው በቴክስትም በስልክም በኢሜይልም ሰሞኑን በሙሉ በቃ እያንዳንዳችን ስልክ ለሚጮሁ ያላየው ከአውሮፓም ከመላው ሰሜን አሜሪካ እዚህኑልን የሚለው ጥሪ በጣም ነው የተስፋፋው። ይኸው ነበረ ድካሜም ህልሜም እዚህ ቦታ እንዲደርስ ቲያትርን ማየት ነው። እጅግ በጣም ነው ደስ ያለኝ። እጅግ በጣም
በ15ኛው ቀን እንደሚደገም ቃል ገብተሻል። ግን የሰው ጥያቄ ምናልባት ሌላም ተጨማሪ የቲያትር ማሳያ ቀን እንዲኖርሽ ያስገድድ ይሆናል። ምንም እንኳ በተለያዩ የዩናይትድ ስቴትስ ግዛቶች የምትዘዋወሩ ቢሆንም ሌሎቻችሁስ? የህዝብ ብዛት ለእናንተ ብርቅ አይደለም። ኢትዮጵያ እየተጋፋ ተሻሽቶ ግማሹም ተናዶ ይመለሳል። ግን እዛ ሆናችሁ ደግሞ እንደ አሜሪካ ቲያትር ብዙ የማይወዱም እኮ ምናምን ሲባል ሰምታችኋልና እስቲ ጉዱን እንየው ብላችሁ ነው የመጣችሁ። ያለፈው የህዝቡ ሁኔታ ምን ስሜት ፈጠረባችሁ?
አዎ፣ እንደሱ አልገመትኩም። ይህን ያህል ሰው ይመጣል ብዬ በበኩሌ አልገመትኩም። ምክንያቱም እንሰማለን እዛ ተቀምጠን ቲያትር እንዴት እንደሆነ። እዚህ በጣም ደስ ይላል። ድሮ ውበትን ፍለጋን ስንሰራ ሰው ተገርፎ በሚመለስበት በሳምንት 3 ቀን በሚታይበት እንደሱ አይነት ግርግር ነው ያየሁትና እንዲያውም ቲያትሩን ለመጀመር ከተመልካች መግቢያ ጋር ነበር የምገባው ከፊት ለፊት በርና ምግባ ተከልክዬ ነበርና ደስ ይል ነበር። ደስ ይል ስም ነበር።
ሌላ ተመልካች መስለሽን ነው።
አጠገብ በቃ በሩ ላይ ነበረችው ሴትዮ፣ እባክሽ ልገባ ነበር ብዬ ለምኜ ነው የገባው። ጽነቴ ነው። በጣም ደስ ይላል።
ብዙዎቻችን አስደንግጠሽን ነው የገባሽው። በነገራችን ምንድን ነው ማነጭ ከቲያትሩ ነው።
በነገራችን ላይ የኔ ደግሞ ከሀረገም በግልባጩ ነው። ህዝብ እንደሚመለስ እርግጠኛ ነበር። ምክንያቱም የሀገር ጉዳይ ነው። የሀገር ጉዳይ ደግሞ የማንም የኢትዮጵያዊ ጉዳይ ነው። የሚታይ ነው። ታሪክ ማየት የማይፈልግ ትውልድ አለ ብዬ አላምን። ስለዚህ ይህንን የቴዎድሮስ ራእይ ደግሞ እንደውም እኔ የተመለሰው ህዝብ
በቂ ሰው አልተመለሰም።
ምክንያቱም አይ ቲንክ እዚህ ከተማ ውስጥ 150,000 የሚል ቁጥር ነው የማውቀው እንደተነገረኝ ከሆነ። ስለዚህ ምናልባት በእድሜ ደረጃ ካልሆነ በስተቀር ሊያየው ይገባል የሚል እምነት አለኝ። አሁንም ቢሆን ይህንን ነው የምለው።
ግድ የለም ሰውን እናመጣለን።
ግሩም ቴዎድሮስ፣
እኔ በልዩነት ሳይሆን የተመልካቹን ሁኔታ መጨረሻ ላይ ለምስጋና ሲቆም ያልጠበቅ ነው። ብሔራዊ ቲያትር ውስጥ ቁጭ ብሎ ነው የሚያጨበጭብልን እንጂ ተመልካች አይነሳም። ተመልካቹ ሲነሳ ለመጀመሪያ ጊዜ ነው ሰው ያየሁት። አናይም እና በእድሜ የገፉ ሰዎች ትልልቅ ሰዎች ነበሩና ያስደነግጣል። እና ለካ አንደኛ ታሪኩን ለማየት፣ ሁለተኛ ደግሞ የሚያውቁን ደግሞ በምስልም በቴሌቪዥን የሚያውንም ለማየት የመጡበት ከአዲስ አበባም በመምጣቱ ለማየት የመጡበት ስለሆነ እሱ ለእኔ አስገራሚ ትዕይንት ነበር። እና ከመድረክ ጀርባ የነበረው ራሱ ናሽናል ቲያትር የነበረው ሌላ ቲያትር ቤት የነበረን እንቅስቃሴ ሁሉ ኦፍ ስቴጅ የምናደርጋቸው የእኛ ሚስጥሮች አሉ አይደለ? በቃ በእነሱ በጣም ጥሩ ስሜት ነበረን። በእያንዳንዱ ስራችን በስኬት እንዲጠናቀቅ ማለት ነው። የተመልካቹ ግን አስገራሚ ነው። ምክንያቱም በኋላ ነው የሰማነው እኛ ይህ ህዝብ ቁጥሩ መቼም ሞልተዋል፣ ሶልዳውት ነው። ውጭ የተመለሰው ህዝብ የገባኝ የእኔ ዘመዶች ሲደውሉ ነው። ማለት አልገቡም። በቃ ማታ ላይ ብዙ ሰው የደወለው አልገባንም፣ በቃ አልቻልንም፣ አርፍደን መጣን፣ ይቅርታ ብለው ሁሉ ብዙ ሰዎች ሲደውሉ፣ ሌሎቹም ሲነግሩት ለካ ብዙ ሰው ተመልሷል። እና ለእኔ አስገራሚ ሆነብኛል።
ማርፈድ ብትል ይቅርታ አሉላ፣ እዚህ ሀገር ማርፈድ ባህል ሆኗል። ኢትዮጵያ እንደውም ተሻሽሏል ነው የሚባለው። አሁን የቴዎድሮስ ራእይ የዋሽንግተን አካባቢ ተመልካች ሰዓት እንዲያከብር ትምህርት ሰጥቷል ብዬ አስባለሁ። ምክንያቱም ብዙ ሰዎች ያመለጣቸው ያለፈው ቲያትር አይ ቶሎ አይጀመርም፣ 9 ሰዓት ብለው 11 የሚጀምሩት የሚል ነገር አለ። ከአሁን በኋላ ከች ነን።
ታስታውስ እንደው አላቅም፣ ጥሩ ናፋቂን ዩዲሲ ስንሰራ ልክ እንዲህ አይነት ተመልካች ነበር የመጣው። አዳራሹ ጥቅ ብሎ ሞልቶ በጣም ከፍተኛ ተመልካችና እንደዚሁ ትልልቅ የከተማው ሰዎች መጥተው ነበረ። በመሀል እንግዲህ ምን እንደተፈጠረ አይታወቅም። ቁጥራቸውም የመቀነስ ሁኔታውም የመላላት አይነት ነበር። በድጋሚ እንዲመደረጉ እግዚአብሔር ይመስገን ብለን ናቸው
የመጡ። ሱራፌል ተናገር።
ያው በርካታው ነገር ተብሏል። ግን ምንድን ነው እኔ አሁን አልጠበቅኩም ይሄን ያህል ሰው ይመጣል። ያልጠበቅኩበት ምክንያት ማየት አለመፈለጉ ሳይሆን በስራ ይወጠራል ሰው እና ምናልባት ላይመጣ ይችላል የሚል ስጋት ነበረኝ። ከመጣ በኋላ ግን በአገር ጉዳይ ላይ ቀልድ እንደማያውቅ ኢትዮጵያዊ የሆነ ሰው ሁሉ እየተረዳሁበት ነው። በቃ በአገር ጉዳይ ቀልድ አያውቅም፣ በአገር ጉዳይ አይደራደርም። የቴዎድሮስ ራእይ ደግሞ የኢትዮጵያ ጀግና አጼ ቴዎድሮስ የኢትዮጵያ ጀግና ናቸው። በእሳቸው ጉዳይ ላይ መደራደር እንደማይፈልግ ያየሁበት ነው። ቁጥሩ ያላየው ሰው ሳይሆን እዛ ውስጥ የገባው ሰው ደግሞ ቲያትሩን ተረድቶት ማየቱ እጅግ በጣም አስደስቶኛል። እንደ መፎከር የሚቃጣው ሰው ነበረ መሀል ላይ፣ እንዲያውም አንድ ድምፅ ሰምቻለሁ እየሰራ እና ጥሩ ነው። አይ እንደዚህ ያለፉ ጀግኖቻችንን ታሪክ ማንም ትውልድ ማወቅ አለበትና እዚህ ደግሞ አሜሪካ መጣን። በነገራችን ተመልካቹም ራሱ ከብሔራዊ ቲያትር የመጣ
ይመስላል።
እውነት ነው። በጣም የሚገርም ነው።
በቲያትር ቤቶች ተከፍሏቸዋላችሁ። ብሔራዊ ቲያትር የሚመጣ ተመልካች የሚያሳየው የተለመደ ጠባይ አለ። ተመስጦ የሚስቅበት የሚያዝንበት ቦታ የሀገር ፍቅር እንዲስትሉ ትዝ ይለኛል። የምትገልጸው ነገር አለ ያመሳሰልክበትን?
አዎ፣ ይህን ቲያትር እንግዲህ ብሔራዊ ቲያትር እናሳያለን። በጣም የሚገርመ ስሜቱ አንድ ነው። አንድ ነው ስሜቱ። በቃ እዚህም ያለው ስሜት እዛም ያለው ስሜት በአገር ጉዳይ ላይ ኢትዮጵያዊ የሆነ ሁሉ ማይደራደርበት ነው። በቃ እና በትክክል በጥሩ ስሜት ነው የሚያዩት፣ በወኔ ነው የሚያዩት ቲያትሩን እና እጅግ ነው በጣም ደስ ያለኝ።
ይሄ ተመስጦ ሌሎች ግዛቶችም የተዘዋወራችሁ በምታሳዩባቸው ይገጥማችኋል ብዬ ተስፋ አደርጋለሁ። የሰው ቁጥር ቢለያይም ተመሳሳይ ስሜት ማሳደሩ የሚቀር አይመስለኝም።
አዎ፣ ዛም ሄደን ለኢትዮጵያውያኖች አይደል
ተከከና
ተከከና ለቱርክ
አይደል ገረም ነው ተስማምተኛል።
ግን ይሄ የኔትወርኩ ጉዳይ እንዴት ነው? ለምሳሌ ቲያትሩን አሳይተን ጨርሰን ወዲያው ማታ ነው ከእያንዳንዱ ስቴት የተደወለው። ትኬቱ ሶላውት ነውና አስደናቂ ነው እናም ወደኛ ስቴቱኑ ቁጥር ጨመረ ስቴትና ኔትወርኩ እንዴት ነው በእናንተ በኩል? እንደዚህ አይነት በፍጥነት እንደዚህ የመዳረስና ሰው ቲያትሩን እየደወሉ ቲያትሩ ምርጥ እንደነበርና ትኬት ሰው እንደተመለሰው ነው እነሱ ለሚነግሩልኛ ከሌላ ስቴት እና ይገርማል።
በነገራችን ላይ ይሄን ነገር ኢትዮጵያ ድረስ ተሰምቷል። ደውሎ የነገሩኝ ሰዎች አሉ። እንግዲህ ቴክኖሎጂው ነው ምንም አረጋ ይቻለም ብሏል ሶራፌል።
አንድ ጥያቄ ተመልካች ስሜት ብትሉ እኔ አልገጠመኝም። ቲያትሩ ላይ የሚጫወተውን ገጸ ባህሪ የእውነት አድርገው ሰውየውን የሚደበድቡ ላይ እያጎን ለመደብደብ እንደመነሳት አይነት ምናምን እና እዚህ አካባቢ አልገጠመኝም። ምናልባት የእንግሊዛዊ ሰድበውት ይሆን የምር መስሏቸው እንዲህ አይነት ስሜት አለ። መጥፎ ገጸ ባህሪ የተጫወተውን ሰው ሲወጣ ሰው መጋበዝ
የማጋል አይነት ነገር ነው የሚታየኝ። ያለፈውም ጣይቱ ላይ ያየሁት ነገር ቢኖር ምንድን ነው ከጣሊያኑ ጋር ባህሪ ጋራ ወይም ንጉሱ ላይ አሁን ቴዎድሮስ ሲያረገው የተቃዋሚውን የዛኛውን የጠላቱን ወገን የማጨብጨብ የማግነን የማድነቅ የቴዎድሮስን ውሳኔ እንደዛ አይነት ነገሮች ናቸው የሚታዩ። እንደሱ አይነት
ያላጨበጨቡ ነጮቹ ናቸው።
ደግሞ ነጭ ተመልካቾች ነበሩ፣ አይታቸዋል። አሜሪካኖች
የሚገርም እኮ ነው። እኔማ
ነበሩ
ገብቷቸዋል ማለት ነው።
በነገራችን ላይ እኔ ገጠሞኛል። አሁን በቅርብ እንሰራ የነበረውን ህንደኬ የተሰኘውን ቲያትር ስንሰራ ህንደኬንም እዚህ ልናቀርበው እንፈልጋለን። በነገራችን ላይ አድማጮች
ተስፋ እናደርጋለን።
ህንደኬ ለሶስት ዓመት በጣም በጣም ብዙ ህዝብ ያየው የንግስት ህንደኬ ድንቅ ታሪክ ነው እና ህንደኬ ላይ እኔ የምጫወተው ካራክተር እኩይ ካራክተር ነው እና መጨረሻ ላይ ሰው ለመሰናበት ስወጣ በዚህ በኩል የሆነ ነገር አለፈ ማለት ግማሽ የሆነ ሃይላንድ የውሃ ላስቲክ አጠገቤ ነው ያለፈው እና ሲል ወደዛ እና ይሄ ይገጥም ቅርብ ጊዜም ገጥመዋል። ድሮ ያው የገጠማቸው አሉ።
የገጸ ባህሪውን ጥንካሬ ይበልጡን ደግሞ ያ ሰው እንዴት ጥሩ አድርጎ ተጫውቶታል የሚለውን ስሜት የሚሰጥ ይመስለኛል። በዛ ስሜት ግሩም ነው። እስኪ አንዳንዱን የቲያትሩን አንጓዎች ፈንከት እያደረግን እንመልከት። በቀደመ ፕሮግራማችን ቲያትሩን ሳናይ ስለነበረ በደፈናውን የተነጋገር ነው። ዛሬ እኔና አዲሱ እንደ ጥሩ ተመልካች መጠየቅ እንችላለን። የምናየው ታሪክ የአጼ ቴዎድሮስን ንጉሳዊ ዘር ሐረግን ያልተከተለ አንድ ጀግና ከምንም ተነስቶ አንተ ደጋግመህ በባህሪውም እንደምትለው አገር ለማስተዳደር ይልቁንም ኢትዮጵያን አንድ ለማድረግ የተነሳበትን ታሪክ ነው ባጭሩ የሚተርከው። በብዙ መልኩ የተተረከም ቢሆን ገኖ የወጣው ታሪክ እሱ ነው። በዚህ ቲያትርና የአጼ ቴዎድሮስ ጠባይ ራሱ የምናውቀው እስኪመስለን ድረስ መቶ ዓመት በኋላ 1850ዎቹ የተከሰተን ነገር የዛሬ እስኪመስለን ድረስ አጥብቀንም ይዘነዋል። በብዙ ድርሰቶች ውስጥ ተመላልሶ መጥቷልና ምንድን ነው ጠንክሮ የወጣው ለአንተን ያን ገጸ ባህሪ እንደሚጫወት የምታስተዋውቀውም ከቴጌይቱ ጋር ልትፋለም የምትሄድበት ቦታ ድረስ ልጃቸውን ከዳሩልህ በኋላ ያን የዘር ሐረግ የማትከተል በመሆንህ ወይም ቴዎድሮስ የሚከተል ባለመሆኑ የሚመጣውን ውጥረት ገና በጠዋት ነው የምንመለከተው። እስኪ ከታሪኩ ትንሽ ፈንከት አድርጋ አካፍለን።
አድማጮች የምትከታተሉት ዘወትር እሁድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም ነው።
አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን። አሁን ወደ አዲስ አበባ ነው የምናቀነው።
የንጉሴ አክሊሉ መስኮት
ተከፈተ።
የኢትዮጵያው ጀግና የብዕር ጀነራሌ የኔ ፊት አውራሪ ሙሉጌታ ሉሌ አስታውሳለሁ በአዲስ ዘመን ሁሌ። የመነን መጽሔት የካቲት ኢትዮጵያ ሐውልቶችህ ናቸው ሕያው መታሰቢያ። ሐውልቱ ተሰርቶ ሲታይ መቃብሩ ትዝ ትዝ ይለኛል ጽሑፍ ንግግሩ። የብዕር አርበኛው አባ ኮስትር ሙሌ ስምከ ሕያው ዘኢይመውት ሁሌ። ስንሻው ይሉሃል ተርቡ አይወላውሌ በጠባው ብዕርህ የማነሳህ ሁሌ። ጸጋዬ ገብረ መድኅን አርያነህ ሙሌ ድምፅህ ሲያጉረመርም ስትናገር አንተ ያለው ይቅርና ይነሳል የሞተ አንተም ቀና ብለህ በኢትዮጵያ ትንሣኤ በመንፈስ ተመልተህ ሰናይ ለክሙ መልካም ይሁንላችሁ ነው የምትለን ነቅተህ በል ፍቀድ ጋሽ ሙሌ ሃሌሉያ ልበል ሃሌ ሃሌሉያ ሃሌ 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 ያው አንድ እግዚአብሔር ነው የቃሉ ትርጓሜ ዝግጅቴን ላብቃ ሞት ሆይን አዚምቤ
ንጉሴ አክሊሉን እናመሰግናለን።
እናመሰግናለን ንጉሴን። አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀጣዩ ዝግጅት እናልፋለን።
የመታሰቢያ ዝግጅት ነው።
ባለፈው ሳምንት ከዚህ ዓለም በሞት የተለየውን የሳክስፎኑን ንጉስ እውቁን ሙዚቀኛ ጌታቸው መኩሪያን ህይወትና ስራ እንዘከርበት።
ማንጋፋውን አርቲስት እንግዲህ ለመዘከር የምታረጉትን ፕሮግራም እኛም ደጋፊ ሆነ በመቅረባችን በጣም ደስ ይለኛል።
እኔም በበኩሌ በጣም ደስ ይለኛል። ጌታቸው መኩሪያን የማውቀው ከ1945 ጀምሮ ህይወቱ እስካለበት ድረስ አልተለያየንም።
እውቅ የሙዚቃ ሰዎች፣ አንጋፋው ሁለገብ የመድረክ ሰው መራዊ ስጦት፣ እንዲሁ እውቁ የሙዚቃ ሰው ዳዊት ይፍሩ በፕሮግራሞቻችን በተለያዩ ምክንያቶች የራዲዮ መጽሔት መላልሶ ያገኛችኋል። መጨረሻ ካገኘናችሁ ሙዚቃና የሙዚቀኞችን ህይወት በሚመለከቱ ጉዳዮች እንጋብዛችኋለን። ምክንያት የሆነን ሰሞንኛው ዜና የእውቁ የሙዚቃ ሰው አንጋፋው የሳክስፎን ተጫዋች ጌታቸው መኩሪያ ዜና እረፍት ነው። ህይወትና ስራዎቹን ለመዘከር የተዘጋጀ ፕሮግራም ነው የተጋበዛችሁበት። ጌታቸው መኩሪያ ማን ነው? የሙዚቃ ህይወቱስ ምን ይመስል ነበር? ለኢትዮጵያ ሙዚቃስ ምን አይነት አስተዋጽኦ አበረከተ የሚሉትን መሰረታዊ ጥያቄዎች ነው ለመመለስ ምን ሞክረው። የረጅም ጊዜ እውቂያ እንዳላችሁ በመንደርደሪያው ጠቆም አድርገሃል። አቶ ጌታቸውን ከምታስታውስበት እንነሳ። መቼና እንዴት ነበረ ከጌታቸው ጋር የተዋወቃችሁት? ጋሽመራዊ
ጌታቸው እንደነገረኝ የተቀጠረ በ1940 ዓ.ም ነው። እኔ ደግሞ 1942 ዓ.ም የተቀጠርኩት። ከዛ ጊዜ ጀምሮ እስከ ህይወቱ እስካለፈበት ጊዜ በብዙ ስራዎች እንገናኝ ነበረ። በስልክም እንገናኛለን። ጥሩ ወንድሜ ነው። በብሔራዊ ቲያትር ውስጥ ባለን እድሮች ዋናው እድርና የጡረተኞች እድር እንባላለ በዛ ሁሉ እንገናኝ ነበር። መቼም ጌታቸው የትልቁ ወንድሜ በጣም ግርማ ሞገሴ የነበረ ነው እና በሙዚቃ በኩል ለሙዚቃ የተፈጠረ በተለይ ቴኖር ሙዚቃ ሳክስፎን ለኢትዮጵያ ሙዚቃ እንደ ክራርና መስንቆ እንደ ዋሽንት ለኢትዮጵያ የተፈጠረ በማስመሰል የኢትዮጵያን ሙዚቃ ዘመን ተሻጋሪዎቹና ሽለላና ቀረርቶን የመሰሉ በጣም እጅግ ተወዳጅ የሆኑ ታሪካዊ በጌታቸው መኩሪያ በሚሰራበት ጊዜ ፈጽሞ የዘመኑን አምጥቶ ቁጭ የሚያደርግ ነው። ጌታቸው መኩሪያ በእውነቱ ሳክስፎንን ማይክሮፎን ይዞ እንደሚዘፍን ዘፋኝ እንደዛ ነው እንጂ የምጠቀምበት በእውነት በሙዚቃ ሲስቴም የሚጫወት እኮ አይመስልም ነበረ። ጌታቸው ሳክስፎንን ይዘፍንበታል፣ ይሸልልበታል። ምንም የማያደርገው ነገር አለ በእውነት። ኤክስ የሚባሉ እንትኖች የሳክስፎን ንጉስ ብለው ስያሜ ሰጥተውታል። ትክክለኛ ስያሜ ነው ብዬ ነው የማምነው።
ልክ ነው። ኤክስ ባንድ በመባል የሚታወቀውን የኔዘርላንድ የሙዚቃ ቡድን ረጅም ጊዜም በተለያዩ ሀገሮች የተዘዋውረው ሙዚቃ ስራዎችን አቅርበዋል። በዚህ በዩናይት ስቴትስ የተለያዩ ከተሞችና እውቅ መድረኮች ጭምር። እስቲ የሙዚቃ ወጋችንን ገፋ እናድርግ ና አቶ ዳዊት ወደ አንተ ልሻገር። የጋሽ መራዊን ያህል 60 ዓመታት የቆየ ባይሆን ረጅም ጊዜ የምታውቀው ይመስለኛል ና እስኪ ያስታውሰን በተለይ የሙዚቃ ህይወቱን እንደ ሙዚቀኛ የምታውቃቸውን አብራቸው የመጫወት እድልም አጋጣሚዎችም ከነበሩ ጭምር።
እሺ፣ በጣም አመሰግናለሁ። ሳክስፎን እንግዲህ በአውሮፓ የሙዚቃ መሳሪያ ነው። በሀገራችን እንደዛ እንደ ልብ መጫወት ከቻሉት ሰዎች መካከል አንደኛው እንደሆነ ነው ማስታውሰው። በተለይ አቶ ጌታቸው መኩሪያ ቅኝቶችን አንቺ ወዬ፣ አምባሰል፣ ትዝታ፣ ባቲ የመሳሰሉትን ቅኝቶች በሳክስፎን በሚጫወትበት ጊዜ ልክ ጋሽ መራዊ እንዳለው ድምፃዊ እንደሚያንጎራጉሩበት ሁሉ እሱም ይህንን መሳሪያ ሲጫወተው ልክ በድምፁ እንደሚሰራ አይነት ነው ለሚሰማኝ። በደንብ ቀላጼው ሰው ልብ ውስጥ እንዲገባ አድርጎ ነው የሚጫወተው። እና ጌታቸው መክሪያም ከሰራቸው ስራዎች ብዙ ኢንስትሩሜንታል አስቀርጿል። ያስቀረጸው በሀገራችን ስታንዳርድ እንግዲህ መጠነኛ የሆነ አኮምፓኒመንት የሰራው የዛሬ እንግዲህ 30 ዓመት ከዛ በፊት እንደሆነ ነው ማስታውሰው። የዛን ጊዜ ግን ግንባር ቀደም ሆኖ እሱ ልክ እንደ ድምፃዊ መሳሪያውን ይዞ በሌሎች መሳሪያዎች እየተደገፈ ልክ ግጥም ያለው ዘፈን እንደምዳምጥ ያህል የእሱን ሙዚቃዎች ማዳመጥ እንድንችል የሰራ ሰው ነው። በተለይ ደግሞ ጋሽ ጌታቸውን በጣም ማደንቀው አሁን ኤክስ ባንድ ጋር አብሮ ሲሰራ ከእሱ ጋር አብሮ የሰሩት ሙዚቀኞች በጣም የተማሩ እና ረዥም ዓመት በሙዚቃው ላይ የሰሩ በዛም በሙዚቃ መሳሪያው ረዥም ልምድ ያላቸው እንደሆኑ ከአሰራራቸው ያስታውቃል። ነገር ግን ጋሽ ጌታቸው እነዚህን ቅኝቶች ሲሰራ እሱን ለማስመሳል ያደረጉት ጥረት እንዳለ የማደንቀው በሆንም ለካ የሀገራችን ቅኝት በጣም ሚስጥር ያለው ነው። ፈረንጆቹም ይህንም የእኛን ቅኝት በአግባቡ ልክ የጋሽ ጌታቸውን ያህል መጫወት ለምን አልቻሉም? ጥሩ ምን ላይ ነው የሚለው ነገር ብዙ ጊዜ ጥያቄ ፈጥሮብኛል። በሙዚቃ ላይ መራቀቅና ከስሜት ውስጥ ደግሞ አውጥቶ መጫወት ልዩነት እንዳለው በጋሽ ጌታቸው ሙዚቃ አሰራር ተረድቻለሁ። እንግዲህ በዚህ በአውሮፓ የሙዚቃ መሳሪያ የተካነና የአገሩ ተወላጅ ከሆኑት የበለጠ መጫወት የቻለ ሰው እንደሆነ ተረድቻለሁ።
መጨረሻ ካልከው እንነሳ አቶ ዳዊት። በተለይ ኤክስ ባንድ በመባል የሚታወቀው የሙዚቃ ቡድን በአውሮፓ በሙዚቃ ስራዎቻቸው የሚታወቅ ቡድን ሆኖ ሳለ ለኢትዮጵያ ሙዚቃ ተማርከው አቶ ጌታቸው የሚጫወትበትን ስልት ፈልገው አጥንተው በዋናነት እሱ እየቀደመ በሚመራው የሙዚቃ አጫወት እሱን አጃቢ ሆነው ቅድም እንደገለጽከው እሱ የተጫወታቸው ሙዚቃዎች አጥንተው ነው ያቀርቡ የነበረው። በእርግጥም የኢትዮጵያ ሙዚቃ ከኢትዮጵያ ባህልና የሙዚቃ ልማዶች ውጪ የሆኑ ሊሳቡበት የሚችሉ እንዲያውም ዳግም መጫወት የሚፈልጉት መሆኑን በተለይ የአውሮፓ ሙዚቃ መሳሪያ የራሳቸው እንደመሆኑ በዚህ መማረካቸው የሚያነጋግር ይመስላል። እሱ ላይ እንደው ገፋ አድርገህ እስኪ አስተያየት ሰጥ። ወደ ጋሽ መራዊም ሄዳለሁ።
እንግዲህ የኢትዮጵያ ቅኝቶች በጣም ያልተነኩ ያልተበረዙ ረዥም ዓመት ከያሬድ ጀምሮ እንግዲህ የተጠቀምንበት ቅኝት ነው። ይሄ እንግዲህ ብዙ ምርምርና ከፍተኛ ደረጃ መሄድ ሲገባን በሀገራችን ብዙ ነገር አልተሰራበትም። ይህ ማርኳቸው እነዚህ ሰዎች ወደዚህ ቅኝትና የጋሽ ጌታቸውን አጫዋት በጣም ጥልቅ መሆኑን አውቀው ለማጥናትና አብሮ ለመስራት በዛም ታሪክ ለመስራት ሙከራ አድርገዋል። ግን ጋሽ ጌታቸው እድሜ የሰጡት ትንሽ ቢቆይ ኖሮ ደግሞ ከዛ የተሻለ ነገር ራሱ ፈጥሮም ሊሰራበት ይችላል ብዬ ገምታለሁ። ቅኝቶቻችን በአውሮፓውያኖችም እንደ ቀላል አድርገው አይተውት አንዳንድ ጊዜ ሲጫወቱ ኢምፕሮቫይዝ ሲያደርጉ እናዳምጣለን። ከጋሽ ጌታቸው አጫዋወት ግን ለየት ብሎ ባዕድ ነገር የሆነ ነገር አንዳንዴ ሲሰሩ እንሰማለን። ይሄ እንግዲህ የሚያሳየው ምንድን ነው? ገና ብዙ ጥናትና ብዙ የሚያራምድም ብዙ ዘመን በእነዚህ ቅኝቶች መስራት የምንችልበት እድል እንዳለ ለኢትዮጵያኖች በተለይ ትምህርት የሰጠ ነው ብዬ ነው እኔ ማስበው።
አመሰግናለሁ። በትክክል የመድረኩን ዝግጅት የማየት የመታዘብ እድል ያገኙ ወይም የተቀረጹ ሙዚቃዎችን መስማት የቻሉ ሀሳብህን የሚያገኙት ይመስለኛል። አቶ ዳዊት ጋሽ መራዊ ወደ አንተ ልመለስ። ጌታቸው መኩሪያ ከውጭ ቀደም ብለን ከጠቀስ ነው የአውሮፓ የሙዚቃ ቡድን ጋራ የተጫወታቸውን ስራዎች በመድረክም ባይሆን በተቀረጹ የማየት የመከታተል እድል ገጥሞ ያውቅ ይሆን?
አሁን በጣም ገጥሞኛል። ሲዲውን ሰጥቶኝ አይቼዋለሁ። በዙ ላይ ብሔራዊ ቲያትር አሁን እስከታመመ በኋላ መቆም አልቻለም። ወንበር ላይ ቁጭ ብሎ በሚጫወትበት ጊዜ አይቼዋለሁ። በእውነት የሚገርመው ነገር በእኛን የሙዚቃ ቅኝት ፈረንጆች ብዙ ጊዜ ብዙም አያጓጉለት ነበር። እነዚህ ግን በጌታቸው ስሜት ተማርከው ጌታቸው የሚያደርገውን በቃ ሙሉ ስሜቱን ወደ ኢትዮጵያ ስሜት ተስበው በጥሩ ሁኔታ እንዴት እንደተጫወቱ ሳይ ሙዚቃ ለማቀፈው እንደሆነች እንደው በትክክለኛ ጌታቸው ጋራ ተግባብተው ተነጋገሩት። ያው እሱን ቋንቋ ችሎታ ያለው ግን ሙዚቃ ቋንቋ አንድ ሆኖ አንድ አካል ሆነው ብቻ በምሰማበት ጊዜ በጣም በቃ ኢትዮጵያ ሙዚቃ እኛ ራሳችን እንጂ ዓለም አቀፍ ደረጃ ታዋቂና ተወዳጅ ይሆናል የሚሆን ነገር ግምት አሳድሮብኛል። ይህ ሁሉ ጌታቸው ንጉሥ እስከ ማለት ደርሰዋል። እና በጣም የሚገርመው ደንቅ ነገር እሱ ራሱ ያለው ድፍረቱ፣ ስሜቱ፣ ጆሮው ከእነሱ ጋር ያለን ሁሉ ምንም ዝምድ ከሌላቸው ሰዎች ጋር አብሮ ምንም ስስረት ሳያዘር የበለጠ እሱን እየተከተሉ በመስራት ብሎ የኢትዮጵያ ሙዚቃ ለዓለም ለማስተዋወቅ መጥቷል። መጨረሻ ላይ ጌታቸው እንደዛ ሆኖ ስልሳኛ አመቱን ብሔራዊ ቲያትር መስሎን ጫወትበት ጊዜ ወንበር ላይ ቁጭ ብሎ ነው መጫወት የቻለው እና በጣም ያሳዝናል። ብዙ ነገሮች በመጨረሻ ጊዜ ደርሶበታል። በህክምናም በኩል በእውነቱ ድጋፍ አልተደረገለትም። ከንትባንዲ ጋራም እየዞረ ጥሩ ገንዘብ አግኝቶ ነበረ። ባለቤቱ ታማበት በልብ እሷን ውስጥ ይሰኛል፣ እሷ ሌላ ውስጥ ያሰኛለች። እንግዲህ ጨርሶ መጨረሻ ላይ በእውነቱ ራሱ የህክምና እንኳ ገንዘብ የሚያስፈልገው ሬዲዮ መግለጫ ሰጥቶ በእውነት የሚፈለገውን አላገኝም። ግን እሱ በስራው ዘመን ተሻጋሪዎች ሆኑ ሙዚቃዎችም ተጫውቶ ጥሩ ያለፈ በመሆኑ እኔ እንድሞት አልቆጠረውም። ነፍሱን ይማረው ብዬ አዝኜ እገልጻለሁ።
ጋሽ መራዊ፣ ምናልባትም ለአንተ ቅርብ ወደሆነ አንድ ሌላ ርዕስ እንሻገር። አቶ ጌታቸው የትንፋሽ ሙዚቃ መሳሪያ ዘመናዊ ሙዚቃ መሳሪያ ነው የሚጫወተው፣ አንተም እንደዚሁ። በትንፋሽ የሙዚቃ መሳሪያ በጣም ጉልበት በሚጠይቅ ረጅም ሰዓት ስትጫወቱ አድካሚነቱ ሙዚቃውን የማያውቅ በሩቅ ያለ ብቻ ሳይሆን ሙዚቃ ውስጥ ላሉ ሰዎችም ለረዥም ዓመት የመጫወታችሁ ሚስጥር ምንድን ነው? አቶ ጌታቸው እስከ እድሜው መጨረሻ አካባቢ ድረስ ከሙዚቃው ሳይለይ አሁን እንደ ገለጽክልንም ወንበር ላይ ሆኖ የሚጫወትበት ሁኔታ እስኪገደድ ቢደርስም ከሙዚቃው አራቀምና እነኚህን በጣም ጉልበት የሚጠይቁ ቶሎ ሊያቅቱ ይችላሉ ተብሎ የሚገመቱ ሙዚቃ መሳሪያዎች የመጫወታችሁ ረጅም ጊዜ የመዝለቃችሁ ሚስጥር ምንድን ነው? አቶ ጌታቸው በ82 ዓመቱ ነው ከዚህ ዓለም በሞት የተለየው። ከ60 ዓመት በላይ በሙዚቃው ዓለም ለመቆየቱ ምክንያቱ ምንድን ነው ትላለህ?
እናመሰግናለን። ለምሽቱ ያልነውን በዚሁ ልንቋጭ ነው። አሁን የቀረን
ከጀመርነው የሸዋን ዳኝ
ሰላምታ ይሆን እንዴ
ሰምታ ይሆን እንዴ ጋር እንተዋችሁ።
እርሜን ተሳስቼ በሰርቃት ክራይ Maslon ye good day ye mauko buchai e yatara sasai basana sagate oh sometime one day my bitty sometime and yana marani sometime malqom sakayere sometime bahono balhono sometime sukota injemere sometime Stay.
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። ደቡባዊ ህንድ ውስጥ በመተገኘው ኬሬላ በመትባል ክፍለ ግዛት በአንድ የጸሎት ቤት ከባድ አቃጠሎ ደርሶ ቁጥራቸው 100 የሚጠጋ ሰዎች መሞታቸው ተነገረ። ሌሎች ብዙ መቶዎች ደግሞ ተጎድተዋል ተብሏል። ከባዱ አቃጠሎ የተነሳው ዛሬ ማለዳ በሺዎች የተቆጠሩ ሰዎች በየዓመቱ በሚደረግ የሃይማኖት በዓል ርችት ለመመልከት እንደተሰበሰቡ መሆኑ ታውቋል። የርችቱ ትዕይንት እንደጀመረ በአቅራቢያው በነበረ ግዙፍ የርችቶች ክምችት ላይ የእሳት ፍንጣሪ ሲወድቅበት ቃጠሎና ፍንዳታ ደርሶ እሳቱ በፍጥነት እንደተዛመተ ነው የተነገረው። ሶማሊያ ውስጥ ባለፈው ዓመት መኪናዋ ላይ ባጠመዱት ቦምብ አንዲት ጋዜጠኛን የገደሉ ሁለት የጽንፈኛው አልሸባብ አባላት ትናንት ቅዳሜ መረሸናቸውን እማኞችና ባለስልጣናት አስታወቁ። የጅቡቲ ተቃዋሚ መሪዎች የፕሬዝደንታዊ ምርጫውን ውጤት ተጭበርብሯልና አንቀበለውም ሲሉ ውድቅ አደረጉ። የምርጫ ኮሚሽኑ ግን ሐሰት ሲል ውንጀላውን አስተባብሏል። ሱዳን በጦርነት የተመሳቀለው ዳርፉር ግዛቷን የወደፊት እጣ ለመወሰን ተብሎ በሚቀጥለው ሳምንት የምታካሄደው ቁልፍ ውሳኔ ሕዝብ በተመለከተ ብርቱ ስጋት እንዳደረበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። መስሪያ ቤቱ ባወጣው መግለጫ አሁን ባሉት የሀገሪቱ ሕግጋትና ሁኔታዎች መሰረት ምርጫው ቢካሄድ የመራጩን ፍላጎት በተአማኒነት ያንጸባረቀ ተደርጎ ሊወሰድ እንደማይችል ጠቅሷል። ከዚያም በተጨማሪ የግዛቲቱን አሁን ያለውን የሰላም ሂደት ያበላሻል ነው ያለው። ጃፓን ውስጥ የተሰበሰቡት የዩናይትድ ስቴትስን የውጭ ጉዳይ ሚኒስትር ጃን ኬሪን ጨምሮ ሌሎች የጂ7 ቡድን ሚኒስትሮች በዛሬ ጉባኤያቸው በዓለም አቀፍ ጸጥታ፣ በስደተኞች ቀውስ እና በፖለቲካዊ አለመረጋጋት ዙሪያ አትኩረው ውይይታቸውን አካሂደዋል። አድማጮች ለሰዓቱን ያሉንን ዜናዎች ለማጠናቀቅ ባለፈው ህዳር ወር ፈረንሳይ ፓሪስ ላይ ጥቃቶች ያደረሰው የሽብር ህዋስ እዚያው ፈረንሳይ ውስጥ እንደገና ጥቃት ሊያካሂድ ሲያቅድ ቆይቶ ሀሳቡን ቀይሮ ያለፈውን የብረሰልሱን ጥቃት እንደፈጸመ የቤልጅየም አቃቢ ህጎች መናገራቸው ተሰማ። ዜናው አበቃ።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.